ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥር 1 ቀን 2012 ዓ.ም ተመረተ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችንን አቅርበን የመጀመሪያው ክፍል ፕሮግራማችን ይተናቀቃል። በቀድሚያ ዜና።
የአባይን ግድብ አስመልክቶ ረቡዕና ሐሙስ ከሄደ ቆየው የሶስትዮሽ ስብሰባ ያለ ስምምነት የተፈጠረ መሆኑ ተገለጸ። ለልዩነቱ ምክንያት የሆነው ዋናው ጉዳይ የግብጽ ተወካዮች ግድቡ ከ12 እስከ 21 ዓመት ባለው ጊዜ ውስጥ እንዲሞላ የሚል አዲስ ሐሳብ ይዘው በመምጣታቸው ነው ተብሏል። የግብጽ ተወካዮች ወደ ስብሰባው የመጡት ለመስማማት አይደለም የሚሉት የኢትዮጵያ ተወካዮች ግብጽ ያቀረበችው ሐሳብ በምንም አይነት ተቀባይነት አይኖረውም ብለዋል። ግድቡን በሰባት ዓመት ውስጥ ለመሙላት በኢትዮጵያ በኩል ስምምነት እንደነበር ተገልጿል። ከመጪው ሐምሌ ወር ጀምሮ ግድቡን መሙላት እንደሚጀመር ቢገለጽም በሚቀጥለው ሰኞ ዋሽንግተን ውስጥ የሶስቱም ሀገሮች የውጭ ጉዳይ ሚኒስትሮች በሚገኙበት ለአሜሪካና ለዓለም ባንክ ታዛቢዎች ሪፖርት ያቀርባሉ ተብሏል። ከእንግዲህ ወዲያ የአሜሪካና የዓለም ባንክ ተጽዕኖ እንደሚኖር ግልጽ ይሆናል የሚሉ ወገኖች ጫናው በማንኛውም ላይ እንደሚሆን ወደፊት ይታያል ይላሉ። ከወር በፊት በወለጋ ታግተው የተወሰዱ 17 የአማራ ተማሪዎች ጉዳዩ በምን ሁኔታ ላይ እንደሚገኝ አይታወቅም ተባለ። በአካባቢው ባሉ ታጣቂዎች ታግተው የተወሰዱት ተማሪዎች በደምቢዶሎ ዩኒቨርሲቲ ተከስቶ የነበረውን ጥቃት በመሸሽ ወደ ቤተሰቦቻቸው በመመለስ ላይ የነበሩ ናቸው። ከታገቱት ተማሪዎች መካከል 13ቱ ሴቶች አራቱ ደግሞ ወንዶች መሆናቸው የተገለጸ ሲሆን በተለይ በሴቶቹ ላይ ጾታዊ ጥቃት ሊፈጸምባቸው ይችላል የሚል ስጋት ተፈጥሯል። የሳይንስና የከፍተኛ ትምህርት ሚኒስቴር ጉዳዩ አይመለከተኝም የሚል መልስ የሰጠ ሲሆን የፌደራል ፖሊስም ጉዳዩ የሚመለከተው የአካባቢ ፖሊስን እንጂ የፌደራል ፖሊስን አይደለም የሚል መልስ በመስጠታቸው ብዙዎችን አስቆጥቷል። በዩኒቨርሲቲዎች እየተካሄደ ያለው ጥቃትና ለመረጋጋት አሁንም ያላቆመ መሆኑ ታውቋል። ሐሙስ 30 ቀን በሐዋሳ ዩኒቨርሲቲ በተማሪዎች መካከል በተነሳ ጠብ አንድ የአንደኛ ዓመት ተማሪ ህይወት ማለፉ ተነግሯል። የተማሪው አስክሬን አዲስ አበባ በሚገኘው ሚኒሊክ ሆስፒታል ምርመራ ከተደረገበት በኋላ ወደ ትውልድ ስፍራው ወደ ወልዲያ ተሸኝቷል። ፖሊስ ከግድያው ጋር በቀጥታም ይሁን በተዘዋዋሪ እጃቸው አለበት ያላቸውን 44 ተማሪዎች በቁጥጥር ስር ያዋለ መሆኑ ተገልጿል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ነው። በምዕራብና በምስራቅ ወለጋ የኢንተርኔትና የስልክ ግንኙነት መቋረጡን በመቃወም ሰልፎች ሲያካሂዱ የነበሩ የተለያዩ ዩኒቨርሲቲዎች ተማሪዎች ከጸጥታ ኃይሎች ጋር መጋጨታቸውና በአንዳንድ ቦታም በተማሪዎች ላይ ጉዳት የደረሰ መሆኑ ተነግሯል። በቡሌ ሆራ ዩኒቨርሲቲ ቢያንስ 12 ተማሪዎች በጸጥታ ኃይሎች በተኮሰ ጥይት ተመተው የቆሰሉ ሲሆን በዱከሌ አዶላ ካምፓስ በሲቪል መሐንዲስነት ይማር የነበረ የሶስተኛ ዓመት ተማሪ በጸጥታ ኃይሎች እርምጃ ህይወቱን ያጣ መሆኑ ተነግሯል። በሐረማያ ዩኒቨርሲቲም በሚገኘው ዋናው ግቢ ተማሪዎች በተቃውሞ አንዳንድ እርምጃዎች ለመውሰድ ሲሞክሩ የጸጥታ ኃይሎች በቁጥጥር ስር እንዳዋሉት ተገልጿል። ተማሪዎቹ ባካሄዱት ተቃውሞ ሁለት ሞተር ሳይክሎች በእሳት ያወደሙ ሲሆን አንድ መለስተኛ አውቶቡስና አንድ የኤቲኤም ማሽን በድንጋይ ሰባብረዋል። በመጨረሻም በባሌ ዞን በተለያዩ ወረዳዎች ያንበጣ መንጋ የተከሰተ መሆኑ ታወቀ። ቀደም ብሎ ለመከላከል የተደረገው ጥረት እየተሳካ ባለመሆኑ ከዚህ ሳምንት ጀምሮ በአውሮፕላን የታገዘ የመከላከል ስራ እየተሰራ መሆኑን የዞኑ የርሻና የተፈጥሮ ሀብት ቢሮ አስታውቋል። የአንበጣው መንጋ የመህሩ ሰብል ከመሰብሰቡ በፊት ጉዳት ሊያደርስ ይችላል የሚል ስጋት በነዋሪዎች ዘንድ ተፈጥሯል። በአካባቢው ከለማው ከ335 ሺህ ሄክታር መሬት ውስጥ እስካሁን ድረስ የተሰበሰበው ሰብል 50 ከመቶ ብቻ መሆኑን የዞኑ የርሻና የተፈጥሮ ሀብት ቢሮ አስታውቋል። ውድ የፍኖተ ዲሞክራሲ ሬዲዮ አድማጮች ለዛሬ አርብ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከሌሎች ፕሮግራሞች ጋር አብራችሁን ትቆዩ ዘንድ በትህትና እንጋብዛለን።
ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ተከታዩን ደብዳቤ የላኩልን አህመድ ኢማም ከደሴ ሰኞ ገበያ ናቸው። ፍንቶች እንደምናችሁ። ካንድ ለእናቱ ከያፓ በስተቀር ተቃዋሚ ነኝ፣ አክቲቪስት ነኝ፣ ጋዜጠኛ ነኝ ባዩ ብቻ ሁሉም ተግበስብሶ ገብቶ የናብይ ማዳመቂያ የስልጣን መቆናጠጫ ሆነ። የፖለቲካው ምህዳር ሰፍቷል በሚባልባት አገራችን ተግበስብሰው የገቡት ያብያ ጃብዬ የፖለቲካ ድርጅት መሪዎች ብቻ አይደሉም። ጋዜጠኞች ነን ከሚሉት ውስጥ እንኳን አንዳንዶቹ በመሳሪያ እየተጠበቁ ነው የሚንቀሳቀሱት። በአገዛዙ ቀለብ እየተሰፈረላቸው ነው የሚኖሩት። በአክራሪ ጎሰኞች በተለይም በኦነግ ኦዴፓ ጥምረት ከሚመራው ኃይል በስተቀር ሌላው ወይ በድብቅ እስር ቤት ነው ወይም ቀደም ሲል እንደገለጽኩት ቀለብ እየተሰፈረለት መንግስት በመደበለት ሆስቴል እየኖረና በጠባቂ እየታጀበ አዲስ አበባ ውስጥ በሰፊ የቁም እስር ላይ ነው። ያገሪቱን በትረ መንግስት የተቆጣጠረው የኦሮሞ ዘረኞች ቡድን ወታደራዊ ኃይሉን እያጠናከረ ከምርጫ ቦርድ አንስቶ በሁሉም ተቋማት ላይ ይዞታውን እያጠበቀ ባለበት ትላልቅ አገራዊና ዓለም አቀፍ ጉዳዮችን እያነሱ መቀስቀስ አይደለም ለግል ጉዳይም በሰላም መንቀሳቀስ በማይቻልበት ሁኔታ ምርጫ ያሉ የሚያፈዙት ቀልድ ግርም ይለኛል። ሁላችሁም በቅድሚያ የችግራችንን ምንጭ ለይተው በመፍታት ፈንታ ዙሪያ ጥምጥም ይሄዳሉ። ዋናው ችግር አገሪቱን በቋንቋ ሸንሽኖ ሰውን እንደ ከብት በበረት አጉሮ የሚያኖርን ለወደፊቱ እርስ በርስ እንዲተላለቅ የተጫነብን ህገ መንግስት ነው። እሱ ነው መቀየር ያለበት። ህዝብ ባሳተፈ መንገድ በዚህ ተቃራኒ እና በትላንት ወያኔ ዛሬ ኦነግ ኦዴፓ በበላይነት ለሚመራው ኢሃዴግ አዲስ ብልጽግና ሚሊዳቦስን በመስጠት ለዳግም ዙር ዘረኛ አገዛዝ ያዘጋጁ ነው። ዝግጅትና አፈጻጸሙን ጨምሮ ሁለት ነገር በዘር ፖለቲካ በተቃኘበት ሁኔታ ውስጥ ከሚካሄድ ምርጫ ምንም ከበፊቱ የተለየ አዲስ ውጤት አይጠበቅም። አዲሶቹ ዘረኛ ገዢዎቻችን በግዛት ማስፋትም በጣም እየሰከሩ ናቸው። አይደለም አጓራባች አካባቢዎችን መላው ወሎን ያካተተ የኦሮሞ ግዛት ባረንጓዴ ቀለም ካርታ ቀብተው በየቢሮአቸው ሰቅለዋል። ከሌሎቹ ዘረኞች ይሻላሉ የሚል ግምት በሰዎች ይሰጣቸው የነበሩት ፕሮፌሰር መረራ ጉዲናም ሰሞኑን የሚከተሉትን ባለጌ ነገሮች በመፈጸም ይሽፋፍኑት የነበረውን ዘረኝነታቸውን በግልጽ አውጥተውታል። አንድ ክርስቲያኖችን በመንጫ ግደሉ የሚል ምክር አደባባይ የሰጠውን፣ ሁለት ቄሮ በሚል ስም መንጋዎችን አስተማርቶ ዘርና ሃይማኖት ተኮር ጥቃት እንዲካሄድ ያደረገውንና በመቶዎች የሚቆጠሩ ንጹሃን በግፍ እንዲገደሉ ያደረገውን ጃዋር መሐመድን የድርጅታቸው የኦፌኮ አባል አድርገው በመቀበል ህይወታቸውን በግፍ ላጡ ወገኖቻችን ለግፋኑ ዘመድ አዝማዶች ያላቸውን ንቀት በግልጽ አሳይተዋል። ደረጃን ግዜም ይህንኑ ዘረኛ ቀስቀሳና ድርጊቱን ሲፈጽም የቆየው ከሳቸው ድርጅት ጋር እየተደጋገፈና እየተባበረ እንደነበር በኩራት ገልጸዋል። ያሳዝናል። ሶስት ሰሞኑን ከጃዋርና ከሌላው ዘረኛ ባልደረባቸው ከበቀለ ገርባ ጋር ተነስተው በፌስቡክ ላይ በለቀቁት ፎቶስ ከጀርባቸው አንድ አባረንጓዴ ቀለበት ሳለ ካርታ ይታያል። መላው ወሎንና ሌሎችንም አሁን ኦሮሚያ በሚሉት ክልል ውስጥ ያልተካተቱ ቦታዎች የሚያጠቃልል እጅግ ተስፋፊ ካርታ ነው። ይሄም ለኛ ለወሎዬዎች ንቀት ነው። ታው እየተስተዋለ እንጂ ይበሉልን። የአማራ ክልል ተብየው የአብዴ ፓሽከሮች እንደሆኑ ዘወትር ለመጣው አገልጋይ ናቸው። ለምን ብለው የሚጠይቁ ሰዎች ብቅ ሲሉ ይበሏቸዋል፣ ያስበሏቸዋል። የቅርቦቹን እናሳምነው ጽጌን በመሳሌነት ማንሳት ይቻላል። አዲሶቹ የኦሮሞ ዘረኛ ጌቶቻቸው መላው ወሎን በካርታቸው ሲያጠቃልሉ ዝም ነው ያሉት። ሰሞኑን በየዩኒቨርሲቲዎች በሚነሳ ግጭት ብዙ ልጆች እየተገደሉ ታፍነው እየጠፉ ነው። ታዲያ የተገደሉትና ታፍነው የደረሱበት የማይታወቀው ተማሪዎች በብዛት አማሮች ቢሆኑም ጉዳቱ የደረሰው ኦሮሞ ክልል ውስጥ ቢሆንም የቅጣት ምርመራና እርምጃ የተወሰደው በአማራ ክልልና በአማራ ተማሪዎች ላይ ነው። ከኦሮሞ ክልል የመጡ ሹማምንት ወደ አማራው ክልል መጥተው ባካሄዱት ምርመራ ተብየና ትእዛዝ፣ ይህም አብዴፓ ከወያኔ ወደ ኦዴፓ ኦነግ አሽከርነት እኛም ካንዱ ዘረኛ ወደ ሌላው ዘረኛ አገዛዝ መሸጋገራችንን አንድ ማሳያ ነው። እናም ገጣሚ በቀለ ወያ እንዳሉት ስንቱ በደሃምባ ስንቱ በደሃደም ሰርክ እየታጠበ ለፍርድ ይቅረብ ያልነው ለምርጫ ቀረበ ብለን እየታዘብናቸው ትግሉንም ጠበቅ አድርገን ይዘነዋል። በያለንበት እንበርታ በርቱ ሲሉ አህመድ ኢማም ከደሴ ሰኞ ገበያ ደብዳቤያቸውን አጠናቀዋል።
ለስነተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና የፕሮግራሙ አድማጮች ለሁላችሁም የከበረ ሰላምታ ይድረስላለሁ። እኔ ወያኔን አይደለሁ በወያኔ ጸረ ኢትዮጵያ ጎዳና የምጓዝ እንዳልነበርኩ ዛሬም እንዳይደለሁ የሚያውቁበት ሁኔታ ቢፈጠር ጠንቅቀው ያውቃሉ። የብሔር ብሔረሰብ ጉዳይ ሲነሳ እኔ ይሄ ነው ብሔሬ ብዬ መናገር አልችልም። እኔ ትውልዴም እድገቴም ትግራይ ነው። ታዲያ እኔ የሁለት ብሔሮች ድብል ቁጤት ነኝ። ኢትዮጵያዊ ነኝ ማለቱ ለኔ ኩራት ይሰማኛል። ወደ አዲስ አበባ ከመጣው በኋላም ሆነ ከዚያው ከትግራይ ያለው ህወሓት የዚህ አይነቱን ድብልቅነትን አይፈቅደውም። አንዱን ብረጥ ይያለ ነው ሲያነታርከኝ የኖረው። በእነሱ ቤት ትግሬነቴን በግዳጅ ሲጭኑብኝ ነው የኖሩት። ህወሓት ይሄ ትልቁ የጸረ ማንነት አቋሙ መገለጫ ነው። እኔ በውትድርና ወደ ትግራይ ከመጣው አማራ አባቴና ከትግራይ ተወላጇ እናቴ ተፈጠርኩ ድብልቅ ኢትዮጵያዊ ዜጋ ነኝ። እንግዲህ እኔ ከአማራው አባቴ በመወለዴ ወይም ከትግሬዋ እናቴ ትግሬ ሆኜ መወለዴ አያሳፍረኝም፣ ያኮራኛል እንጂ። ኢትዮጵያዊ የሚል አቋም ለህወሓቶች ከትግራይ ምድር ብቻ ሳይሆን ከዚህ አዲስ አበባም ኢትዮጵያዊ ነኝ ሲባሉ ከባለጌ ቃሎቻቸው ይልቅ ከፊታቸው ላይ የሚነበበው ጥላቻቸው በደንብ ይታወሰኛል። እኔ በትግራይ መወለድ ብቻ ሳይሆን በስራም ከዚያው ከትግራይ በርካታ አመታትን ኖሬ ወደ አዲስ አበባ የመጣሁት
ከአዲስ አበባ ከመጣው በኋላ ቢሆን በአመት አንድ ወይም ሁለት ጊዜያት የሄድኩ ከመወዳቸው የናቴ ወገኖች ጋር ማሳለፍ ደስታ ይሰጠኛል። የዋቶችን የትግል ዘመናቸውን ወደ ኋላ መለስ ብዬ ሳስታውሰው ጥላቻዬ የከፋ ነው። የትግራይ የዚያ ዘመን ወጣቶች ሰቆቃ ከህሊናዬ አይጠፋም። በህዋቶችና በፋሽስታዊ ደርግ በትሮች ተደብድበናል፣ ተሰቃይተናል። ህዋቶች ወደ ትግል እንድንወጣ ያስገድደን ነበር። ወደ በርሃ እንዲወጣ ተጠይቆ እንብኝ ያለ ወጣት የደርግ ሰላይ ነው። በደርግ ስለራ ሲያካሂድ አይተነዋል ብለው ይገድሉ ያስሩ እንደነበር በርካቶችም የዚህ ሰለባ እንደነበሩ ቤታቸው ይቆራቸው። በሌላ በኩል እነሱን ለመቀላቀል ፈቃደኛ አይደለሁም የሚል ከተገኘም ቀሚስ አስለብሰው በግድ በህዝብ ፊት አቅርበው ቀሚስ መልበስ ወይም ሴት መሆን የሚያሳፍር ከሆነ እንዲያፍርና እንዲሸማቀቅ ያድርጉት ነበር። ስለሴቶች እኩልነት፣ ስለሴቶች ተሳትፎ በትግል ወቅት ሲዘረዘሩ ይህን ስራቸውን የሚያስታውስ የትግራይ ተወላጅ ሁሉ ጠንቅቆ ያውቃል። ህወሓት ከዲሞክራሲና የጾታ እኩልነት ጋር ያላቸው ርቀት እንጂ ቀረቤት አይደላቸው መሆኑን መረዳት አይከብድም። ህወሓቶች ሲጸነሱ ጀምሮ የአባቴ ወገኖች የሆኑ አማሮችን በጥላትነት ፈርጀው እንደነበረ ሁሉም የትግራይ ተወላጅ ያውቃል። ትግራይን አስገንጥዬ ነጻ የትግራይ ሀገር መሰርታለሁ አቋሙም ከወጣትነት ዘመኑ ይዘት የመጣ መሆኑም ታጋዮች የትግራይ ህዝብ ያውቃል። ህወሓቶችና በዙሪያቸው የተሰበሰቡ ዘመዶቻቸው ኢትዮጵያንና የኢትዮጵያን ህዝብ እንዲሁም አገሪቷን ግጠው እንደጨረሳቸው የማያውቃል ማለት ይከብደኛል። በአዲስ አበባ፣ በመቀሌ፣ በሽሬ፣ አድዋ፣ አክሱምና አዲግራትን በመሳሰሉ ከተሞች የገተሯቸው ሰማይ ጠቀስ ህንጻዎች፣ ህይወታቸውና የሚያሽከረክሯቸው መኪናዎች እንዲሁም የልጆቻቸው የመማሪያ ቦታዎችና ቅምጥል ህይወታቸው ምስክርነቱን ይሰጣል። የኢትዮጵያ ህዝብ ግን በድህነት ይማቀቃል። በስልጣን ዘመናቸው ዘወር ብለው ያላዩትን መቀሌ ዛሬ መሸሸጋና መደበቂያ ያደረጉ የሰላም ዘንባባ ይዘው ወይስ ጠባጫሪነታቸውንና ጸረ ኢትዮጵያዊነታቸውን ይዘው ነው? ምላሽ የሚሻ የታፈነው የትግራይ ህዝብ ጥያቄ ነው። የትግራይ ህዝብ ከህወሓት ጋር የማይለያዩ አድርጎ ማቅረብ እስከመቼ እነማንን ያሳምናል? የትግራይን ህዝብ ከኢትዮጵያ ተገንጣይነትን ስንቶቻችን እንቀበለዋለን? በኢትዮጵያዊነቱ የሚኮራው የትግራይ ህዝብ ሊነጋገርበትና እንቢን ብሎ ህወሓትን ለመታገል የሚቆርጥ መሆን ያለበት ጊዜ የመጣ መሆኑን ማወቅ አለበት። ሌቦች መቼ ይጣላሉ ሲባል የሰረቁ ሲከፋፈሉ ነው እንደሚባለው፣ ዘረኞችና ጠባቦች መቼ ይጣላሉ ለሚለው ደግሞ ከህዝብ የዘረፉትና የነጠቁትን የህዝብ ስልጣን ሲከፋፈሉ ነው የሚለውን አባባል የሀገራችን ተጨባጭ ሁኔታ ቁልጭ አድርጎ አሳይቶናልና የህዋቶችና የአዲሶቹ ሹሞች ጠብ ሌላ ምንም ትርጓሜ የለውም። እኔ የበላይ ልሆን እንኪያ ሰላንቲያ ጨዋታ እንጂ መሰረታዊ ልዩነት የላቸውም። ሁለቱም ዘረኞችና ጠባቦች መሆናቸው ለሀገራችን ክብርና ለዜጎቿ አብሮነት ጸሮች ናቸው። በእውነት ስለ እውነት እንነጋገር ከተባለ የናብይ ወደ ስልጣን መምጣትና ከዘረኝነት መላቀቅ አለመቻል ለጊዜውም ቢሆን የጠቀማቸው የህወሓት ገዢዎችን ነው። ለጊዜውም ቢሆን እነ ስብሐት ነጋ፣ አባይ ጸሐዬ፣ ስዩም መስፍን፣ ጌታቸው አሰፋ ወዘተ ከነ ወንጀሎቻቸው ከመቀሌ እንዲመሽጉ ምቹ ሁኔታ ፈጥሮላቸዋል። የትግራይ ህዝብ የባሰም አለና በሚል የህወሓት ወንጀለኞችን፣ ጨፍጫፊዎችን በዝምታ እንዲመለከታቸው አድርጓቸዋል። በመጨረሻም ለትግራይ ዘመዶችና ወገኖች የምሰጠው ምክር ህወሓቶችና ዛሬ ስልጣን ይዘናል ባዮቹ እነ አብይ ስልቻ ቀልቀሎ ቀልቀሎ ስልቻ ናቸው። ሁለቱም የኢትዮጵያ ሀገራችንና የዜጎቿ ጠላቶች ናቸው፣ ጸረ ዲሞክራሲም ናቸው። ሁለቱም የሰላማችንና የአብሮነታችን ጸር የሆኑ አጥፊዎች ናቸው። ለትግራይ ህዝብ ዘላቂው ወገኑ የኢትዮጵያ ህዝብ ነው። የህዝብ ለህዝብ ግንኙነት ወንድማማችነትና እህትማማችነት በማንም የማይቋረጥ በማንም የማይበጠስ የትስስራችን ድርና ማግ ነው። የነ ደብረ ጽዮን ያላኖሩት ፌዴራሊዝም ከአደጋ ላይ ወድቋል። ህገ መንግስት ተጥሷል። ከንቱ ጩኸት ነው። የትግራይ ህዝብ ከህወሓት ጋር የነበረውን ትስስር መበጠስ አለበት። የትግራይ ህዝብ ለመብቱና ለነጻነቱ የሚያደርገውን ትግል በኢትዮጵያዊነታቸውና በህዝባዊነታቸው ከታወቁትና ከተፈተኑት እንደ ኢሃፓ አይነት ድርጅቶች ጋር ግንኙነቱን ቀጥሎ ለኢትዮጵያዊነቱ መታገሉ ይበጃዋል። ይህ እውነት ይሆን ዘንድ የትግራይ መሆራን ሽማግሌዎች ወጣቶች ሴቶች ወዘተ ከፈተኛ ሐላፊነትን ወስደው ወደ መራሩ ትግል መግባት ኢትዮጵያንም ሆነ ዜጎቿን ከዘረኞች ጠባቦችና ጽንፈኞች ያላቀቃል የሃባዎችን ፈልጓቸው ታገኛቸዋላችሁ ሲሉ ግደይ አሸብር ከአዲስ አበባ ደብዳቤያቸውን አድርሰውናል
ለፍኖተ ዴሞክራሲ ሬዲዮ አዘጋጆችና አድማጮች በሙሉ እንደምን ሰንብታችኋል? የዛሬው ደብዳቤ ባንጃውና በመንጋው ዙሪያ ትንሽ ለማለት ነው። የዛሬና ያደርገውና ያትውልድ እንደዛሬዎቹ ጥራዝ ንጥቆች ሳይሆን ጥርት ያለና እንደብረት የተነከረ የፖለቲካ መስመር ያለው ጠንካራ ትውልድ ነበር ነው። ያ ማለት ደግሞ በየፈርማታው ወገበን ይያለ ይቀርውን ሳይጨምር ማለት ነው። የዚያ ትውልድ የፖለቲካ መስመርም ማዕከል የሚያደርገው ኢትዮጵያንና ኢትዮጵያዊነትን ነው። ኢትዮጵያንና ኢትዮጵያዊነትን ያለቀድመ ሁኔታ የተቀበለ ሁሉ ወዳጁ ሲሆን ኢትዮጵያን ለቅርጫ የሚያልድቡና የኢትዮጵያን ህዝብ ለዓላዊነት የማይቀበሉ ሁሉ ጠላቶቹ ሆነው ቀጥለዋል። ያ ትውልድ ህዝብ ህዝቦች ብሔር ብሔረሰቦች ብሎ አልዘመረም። ያ ትውልድ የነወያኔ የጎሳ ፖለቲካ ድባቅ በመምታት የታወቀ ታሪካዊ ገርል የሰራና እየሰራ የቀጠለ ትውልድ ነው። እንደ ድርጅትም የጎሳ ፖለቲካ የሚለውን ነጠላ ዜማ ገና በትግራይ ሲጀመር ጀምሮ የተጋፈጠው ይሃባ ብቻ ነው። በመሆኑም ከሻቢያ ከወያኔና ከግልገል ሹማምንት ጋር ያለው ልዩነት የግል ሳይሆን የመርህ ነው ማለት ነው። ስለዚህ ይሃባ ከሻቢያ ከኦነግና ወያኔ ጋርም ሆነ መሰል ጠባቦች ሁሉ በሰልፉ ይለያያል። ካምፑ የተለየ ነው ማለት ነው። ወለም ዘለም ብሎ ነገር ይሃባን ሲያልፍም የሚነካው ቀሌት አይደለምና መስመሩን ጥሶ እጁን ለሚሰጥ አንጃ ግራንጃ ሁሉ ክብር የለውም። ታዲያ የዛሬው አንጃ ያደረገው ሁሉ ሲታይ ክህደት ነው። ጓዙን ተጥሎ ወደ አውራ ጣላቶቻችን ካምፓኒ ገባው። ካውራ የኢትዮጵያ ጣላቶች ጋር አብሮ በመስራት ከታወቁት ጣላቶቻችን ጋር ነው አዲስ አበባ ሄዶ የተቀላቀለው። ታዲያ ድሮም ከወያኔ ኋላም ከሻቢያ አሁን ደግሞ ከወያኔ ፍጡር ከሆነው ከአሬፓ ጋር ለመስራት ማሟረቱን ምን አመጣው? ሁሉንም ለታሪክ ትቶ ማለፉ እንዳለ ሆኖ ዛሬም እንደ ትናንቱ ህዝቡን ከርተው ቃል ኪዳናቸውን ሰብረው የቆሙለትን አላማና መስመር ስተው ወደ አብይ ጎራ የገቡት ወዶ ገቦች ሁሉ በታሪክ ተጠያቂዎች ናቸው። አንጃዎቹም አላማቸውን ሽጠው የሰማታትን ደም ረግጠውና ቃል ኪዳናቸውን ሰብረው በራሳቸውን በጊዜያዊ ጥቅምና ፍላጎት ማሻሻጣቸውንም አይተናል። ኮንግረስ ጠራን ብለው ቢሰበሰቡም መራጩ ሌላ ተመራጩም ሌላ የሆነበት ታውኔተም ገና መመርመር ያለበት ግዙፍ ክስተት ነው። በክህደት መዲናነቷ አንቱ የተባለችው አዛውንትም ሹመት አይሉት ገጸ በረከት የበላይ ጠባቂ ብለው ባየራን ሳፈው እንደጣሉ አሰምተን ወይ ጉድ ብለናል። በደርግ ዘመን ስንቱን የኢሃፓንና የሊጉን አባላት በማስገደል በማሳፈስና በማሳሰር የታወቀው ወያኔም ሊቀመንበር ተብሎ መሰየሙን ሰምተን የተጠበቀ ቢሆንም አስገርሞናል። ለዚህ ሁሉ ድራማና ቅሌት ሁሉም ተጠያቂ ቢሆኑም ቅሉ ሽማግሌው ግን አሁንም ጉድ አድርጓቸዋልና እሰየው እንኳን ጉድ አደረካቸው በሉልኝ። ተንጋግተው ገብተው ድርጅቱ እኛንን ተረከቡን ብለው ለወያኔና መሰለ ኢትዮጵያ ጣራቶች አስረክበው ተልከስክሰው መመለሳቸውንም አይተናል። አንዳንዶቹም ሳይመረጡ መቅረታቸው በራሱ የሚያሳየው እነ በረከት ባጠመዱት ወጥመድ ሂደው መታገዳቸውም ነው። ባጭሩ የከሰረው አንጃ የዘመኑ መንጋና በአጠቃላይ በመፈራረስ ላይ የነበረው የወያኔ ኢህአዴግን ስርዓት ያስቀጠሉ ሁሉ በታሪክ ተጠያቂዎች ናቸው። በእርግጠኝነት ትግሉ በነበረው ግለት እና ሂደት አቅጣጫውን ሳይቀይር ቢሄድ ኑሮ ስርዓቱ በፈረሰ ነበር። ዛሬ ባራቱም ማዘናት እየተስተዋለ ያለው ልቂትና ነውጥ ባልቀጠለም ነበር። ሀገራችንን በቁመናዋ ህዝባችንን በነቂስ እየተቃጠሉ ያሉት መፍረስ በነበረበት ስርዓት መወገድ የነበረባቸው የስርዓቱ ቁንጮዎች በመቀጠላቸው መሆኑ ሐቅ ነው። ታሪክ ይፍረደንና ሁሉም እንደመር ብሎ ተንጋግቶ ሲገባና ሲያጨበጭብ ይሃፓ እንደ ድርጅትና በቁጥር በጣም ትንሽ የሆኑ ምሁራን ብቻ ነበሩ አረ እየተስተዋለ አረ ረጋበሉ ብለው በነበረው ጫጫታና ውከት ግፊት ሸብረክ ያላሉት። አሁንም ዋናው ቅራኔ ያለው በወያኔ ኢህአዴግና በኢትዮጵያ ህዝብ መካከል ሲሆን እንደ ድርጅት ከህዝብ ጋር ወግኖ ስርዓቱን ለማስወገድ እየታገለ ያለው ኢሃፓ ብቻ ነው። ስርዓቱን ለመታደግ ተንጋግተው የገቡት ስብስቦች ከግንቦት ሰባት ጀምሮ ለአማራ የቆምንኛ ብቻንን ሲሉ እስከነበሩት ግብዞችና አንጃግራንጃ ሆነው ኢያፓን ከርተው በስሙ እየነገዱ እስካሉት ቡከኖች ድረስ በለውጥ ስም ህዝቡን ከርተው ቃል ኪዳናቸውን ሽረው ለአዲሱ ሐሳዌ መሲህ በርሱ ስም እጃቸውን ለስርዓቱ ሰጡ። ታሪክ ይፍረደን ሲሉ መይሳው ከምዕራብ አሜሪካ ደብዳቤያቸውን አጠቃለዋል።
የተወደዳችሁ የፍኖተ ዲሞክራሲ የሃፓ ሬዲዮ አዘጋጆችና አቅራቢዎች ልባዊ ሰላምታዬ ይድረሳችሁ። ፍቅዱልኝና ደብዳቤን በመርቃትና በርግማን ጀምረው እውነትን የምትወዱ ሀቅን የምትሉ እንደዋርካ የሀገር ልጆች መጠለያ መሰብሰቢያ ሆኑ። ኢትዮጵያን የምትሉ አንድነትን የምትሉ እንደ አባቶቻችን አርበኞች ተነካሪውና በለሃቱ ይብዛላችሁ። ሰፊው የኢትዮጵያ ህዝብን የምትሉ ለሰፊው የኢትዮጵያ ህዝብ ነጻነትና መብቶች መከበር የምትታገሉ ኃይል ይብዛላችሁ። ድል አድራጊ ሁኑ። የሐሰጣቃ የምትተረትሩ የናት ልጆችን ደም የምትታፈሱ ሀገርን ለመገነጣጠል ሌት ተቀን የውሸት ድርጅት የምትደርቱ የሀገር ፖለቲካን እንደ ሸቀጥርፍ የመሸመቻ ንግድ ያደረጋችሁ ሁሌም ፍርፋሪ ለማግኘት ከገዥዎች አባስር እየተንደባለላችሁ የምትታጓሩ በጋዜጠኝነት ስም ዘንታ ዓለም እየወሻከታችሁ ከርሳችሁን የምትሞሉ በመምህርነት ስም የጎሳ ግጭቶችን እየጫራችሁ ደም የምትታፋስሱ ህሊናችሁን ለሆዳችሁ የምታሰግዱ ሁሉ ያፋሩ ዳሎል እሳተ ገሞራ ቀቅሎ አንፍሮ እምሽክ ያደርጋችሁ አሜን። ይህች ደብዳቤ አደርባዮችና ሆዳደሮች እየደጋገሙ በሚያስተጋቡት የሰለጠነ ፖለቲካ ስለሚሉትና ብሔራዊ እርቅ የሰለጠነ ምርጫ የሰለጠነ ተቃውሞ የሰለጠነ የመንጫ ጭፍጨፋ የሰለጠነ የጦትና የብልት ቆረጣ ወዘተ በሚሉት አድንቋሪ የድንቁርና ጫጫታዎች ላይ ይሆናል። የሰለጠነ ፖለቲካ የሚል መያዣ መጨበጫ የሌለውን ጫጫታ ሲለፈልፉና ሲያስተጋቡ የሚሰሙት ቢከፍቷቸው ባዶ የሆኑ የዶክተርነትና የፕሮፌሰርነት መጠሪያ የለጠፉ መሆናቸው ጉዳዩን ያመረዋል። በፖለቲካ ትግል ከጥንት ጀምሮ እንደሚታወቀው ብዙሃኑ በጥቂት ላይ ያምጻል። ብዙሃኑ ህዝብ የጥቂቶችን ፈላጭ ቆራጭ አገዛዝ ባመቸው ሁኔታ ዘር ጥጦ ለመጣል ይታገላል። የሰለጠነ ፖለቲካ ሻቢያ ጉያ ውስጥ ተወሽቆ በርካታ በሻቢያ አረመኔ ኮሎኔሎች ማስጨፍጨፍ ነው ይሉናል። የሰለጠነ ፖለቲካ ፈላጭ ቆራጆችን እንደ ሻቢያ የመሰሉ ስልጣን ከተቆናጠጡ 30 ሊሞሉ አንዲት አመት ብቻ ይቀራቸውን ዴሞክራሲ ይያሉ መወሻከት ነው ይሉናል። ስልጡን ፖለቲካ የህዝብን ደም ያፋሰሰ ሲጨልጥ የባጀን ፍራት ዴሞክራሲ ብሎ ማጀብ ነው ይሉናል። አንዳንዶቹ የጦጣ ያጭበርባሪ ፖለቲካ የውሽካቶች አረመኔው ኢሳያስን ዴሞክራት ባሉበት በለመደው ግማፋቸው በህዝብ የተነከረው ቡችላ ኮሎኔልን በህዝብ ደም የተነከረውን ቡችላ ኮሎኔልን የዴሞክራሲ መሐንዲስ አድርገው ቀላመዱ። ስልጡን ፖለቲካ ለሰረኛ ገዦች ለጎጠኞች ለኬኛ ኬኛዎች መጎናበስና ጭራ መቆላት መሆኑን ያደረጉና እየሆኑ እየሳዩ ነው። እንዲህ መሰሉትን ለሆዳቸውና ለቀጠሯቸው የውጭ ኃይሎች ሲሉ ደንቁረው የፖለቲካውን ኮሬ እየደጋገሙ የሚያደፈረሱትን ነፋሪቱ ኒውክሌር ከአናት እስከ ግራቸው በትንተን አድርጎ ያቡድናቸው። ስልጡን ፖለቲካ ሲሉ በዲሞክራሲ ካባ ህዝብን እየመዘበሩና እየዘረፉ ማደህየት ህዝብ በነጻ መብቱን ለማስከበር የተዘረፈ ሀብትን ለማስመለስ እንዳይደረጅ በጎልዳፋ ምላሶች ማገድ ማለት ነው። ማለትም በነሱ ሂሳብ ስልጡን ፖለቲካ ሲሉ የዘረኛው አገዛዝ ከፍተኛ የሰለላሹም በመሆን ያገዛዙ ተቋሚ ኃይሎች ህብረት እንዳይፈጠር በመደድ ምላሳቸው በሬ ወለደ ሰማይ ታረሰ ጥሩምባቸው መንፋት ማለት ነው። የሰለጠነ ፖለቲካ ሲሉ የኢትዮጵያ ህዝብ ለዲሞክራሲ አልደረሰም ይላሉ የፈላጭ ቆራጭ አገዛዛቸውን እድሜ ማርዘሚያ ማለታቸው ነው። ባጠው ዘመን ገበሬዎች የተጣለባቸውን ግብር አንገብርም ብለው ለአባደሮች የደሞስ ጭማሪ የሥራ ሁኔታዎች መሻሻሎችን ጠይቀው ምላሽ ሲያጡ ያካሄዷቸው የነበሩ አድማዎችን በአጼው ዘመን ይካሄዱ የነበሩ የተማሪዎች እንቅስቃሴዎችን ኢህአፓ በደርግ ላይ ያካሄዳቸው ትግሎችን ያልሰለጠኑ ብለው ሊያብጠለጥሉ ሲንጠራሩ እያየን አንዳች የመብረቅ ቂጣ ከርትፎ ይፍጃቸው እንላለን። የሰለጠነ ፖለቲካን የሚያቀራሩ አሰልጣኞቻቸው አሜሪካኖቹ የዛሬ ስንት ዓመት የጋቷቸውን እስከዛሬ እንደ ጋማ ከብት እያመሰኩት ነው። ሌላው ደግሞ ብሔራዊ እርቅ ለዚች ሀገር የፖለቲካ መዳሪት መሆኑን እየለፈለፉ ያሉትን ከ27 ዓመታት በላይ የፖለቲካ ድርጅቶች ፕሬዝዳንቶችን ጉዳይ ይሆናል። ከማንኛውም አይነት እርቅ በፊት እያንዳንዱ ወገን የራሱን መስቀል በመሸከም ያደረሰውን በደል በዝርዝር አስቀምጦ ህዝብን ሰሃ የህዝብን ይቅርታ መጠየቅ ሲኖርበት በደፈናው ትርጉም የሌለውን እርቅ ማስተጋባት ራሳቸውን ያደረሱትን ግፍ ለመቅበር የታለመ ለመሆኑ አይጠፋንም። በህራዊ እርቅ ይያሉ የሚሉት በቅርቡ ክርስቲያንና አማራን በመንጫ በሉት ይያለ የናቶችን ጡቶች የቆረጠውን የአባቶችን ብልቶች የሰለበውን እጅና እግሮችን ያስቆረጠውን አብያተ ክርስቲያናትን ያቃጠለውን አረመኔው ጆዋርን የዘረኛ ድርጅታቸው በይፋ አመራር ማድረጋቸው ተራራ የሚያህል የማንነታቸው መጋለጫ መሆኑ እየታየ ነው። ዛሬም አረመኔው ጆዋር ለፍርድ ይቅረብ የሚል የህዝብ ድምጽ እየተሰማ ነውና የዋሊደር እንጂ የህዝብ ደም መፋረዱ አይቀሬ ነው። ብሔራዊ እርቅ ይያሉን ከጽንፈኞቹና ከገንጣዮች ከጎጠኞቹ ጋር እየተሻረኩ ያሉትን አንዳች ግዙፍ አውሬ ቦጭቆ ቦጫጭቆ ይሰልቀታቸው። እስከዛሬ የኢትዮጵያ ህዝብ ከአጼው እስከ ዘረኛ አካሄድ ያለው ትግል የመብት የዲሞክራሲ አሁን ደግሞ ያንድነት ትግል ነውና የሚደገፍ ሊሰውለት የሚገባ ትግል እንጂ ያልሰለጠነ ይያሉ ሊያጣጥሩት የሚሞክሩት ሁሉ የንጦሮጦስ የማንቀላፋ አሳት ይብላቸው። የኢትዮጵያ ህዝብ በአንድነት ቆሞ እየታገለ ያለው በስሙ የሚሸቀጡ የፖለቲካ ቁጭበሎችን አጭበርባሪዎችን አድርባዮችን አንጃዎችን ባንዳዎች ነውና ከጠላቶቹ ጋር የሚስማማው የሚታረቀው በመቃብራቸው ላይ ቆሞ መሆኑ ሊታወቅ ይገባል። አጎናባጆች የፖለቲካ ጦጣዎች የተሞሉ የፖለቲካ ጣሳዎች የግንጠላ የፖለቲካ መተት መታቾች ሁሉም ላይ የንፍር ውሃ ይውረድባቸው። የአንድነት አርበኞችን የሐቅ አርበኞችን እንደ ያፓ የመሰሉ ለህዝብ የገቡትን ቃል ኪዳን አክብረውና ጠብቀው ህዝባይ ትግሉን እየገፉ ያሉትን ብርታቱንና ጥንካሬውን ይስጣችሁ በርትተን እንታገል ድል አድራጊው የኢትዮጵያ ህዝብ ነው ሲሉ ደቂቀ ገሞራው ከዋሸራ ጎጃም ደብዳቤያቸውን አድርሰውናል።
የአንጃ ታሪኩ ቃል ኪዳን ማፍረስ ክህደት ለስልጣን መስገብገብና በአገርና በህዝብ ላይ ከፍተኛ ወንጀል መፈጸም ነው። በዚህ መንደርደሪያ ሰፋ ያለ ትንታኔ ያላኩልን ሳሙኤል ዳዊት ከወላይታ ሶዶ ኢትዮጵያ ናቸው። አንጃ ምንድነው? ተግባራቱስ ምን ናቸው? በሚለው ጥያቄ ትንታኔያቸውን ይጀምራሉ። ወጣቱ ትውልድ እንዲያውቀው አንጃ ምንድነው? ባጭሩ አንጃ ማለት በአንድ ድርጅት ወይም ፓርቲ መዋቅር ውስጥ የሐሳብ ልዩነቶችን በግልጽ አቅርቦና ተወያይቶ ከማሳመንና ከማመን ይልቅ ያንን ሐሳብ በሚያራምዱ ጥቂት ሰዎች ብቻ ተደብቆ ድርጅቱን በመወርወርና በመክፈል ተገንጥሎ የመውጣትና የማፍረስ ተግባር የሚያራምድ ማለት ነው። ያንጃ ዋና ዋና ተግባራት ብዙ ናቸው። ከብዙዎቹ ጥቂቶቹ ቀድሞ የነበረበትን ድርጅት ለማፍረስ ውስጥ ለውስጥ መስራት፣ የድርጅቱን ደንብና ሕግ መጣስ፣ ለውይይት በር መዝጋት፣ ከድርጅቱ ተነጥሎ በመውጣት የድርጅቱን ምስጢሮች ለጠላት መስጠት፣ በድርጅቱ ውስጥ በነበሩበት ወቅት የሚያቋቸውን አባላት በማጋለጥ ለጠላት መረጃ ማቀበልና አደጋ ማድረስ፣ ከጠላት ጋር በመሆን የድርጅቱን አባላት መግደልና ማስገደል፣ ስለላ ማካሄድ፣ ህዝብን ለማወናበድ ከጠላት በሚሰጣቸው ድጋፍ ቀደም ብለው በነበሩበት ድርጅት ስም እንቅስቃሴ ማድረግ ወይም ተለጣፊ መመስረት፣ በድርጅት ውስጥ ሆነው የውሸት መረጃዎችን በማናፋስ አባላትን ለመከፋፈል በልዩ ልዩ ዘዴዎች ጥረት ማድረግ የሚተከሱ ናቸው። የዚህ ሁሉ ጥፋት የመጨረሻ ግቡ ከጥረት ወግኖና ከግሩ ስር ወድቆ ህዝብን ክዶ ስልጣን ለማግኘትና ፍርፋሪ ለመልቀም ነው። ይህ ለመሆኑ በተለያዩ ድርጅቶች የተፈጠሩት አንጃዎች ታሪክ ማጤኑ አስፈላጊ ነው። በዚህ ትንሽ ጽሑፍ በኢሃፓ ውስጥ ተፈጥረው የነበሩት አንጃዎች በድርጅቱና በአባላቱ ላይ የፈጸሙትን ወንጀልና በመጨረሻም የወገኑት ጠላት በዋናዎቹ የአንጃ መሪዎች ላይ የወሰደውን እርምጃ ባጭሩ አቀርባለሁ። ይህን ጽሑፍ ለመክተብ ምክንያት የሆነኝ የወያኔ ኢህአዴግ ሹም ወደ ሰሜን አሜሪካ በሄደበት ወቅት ለመጀመሪያ ጊዜ ጠቅላይ ሚኒስትር የምለው ሰው አገኘው ያለው በ2007 ዓ.ም እንደ አውሮፓ አቆጣጠር ከ12 ዓመት በፊት ከድርጅቱ ልዩ ጉባኤ ሊገኝ ሂዶ ከሌሊቱ 9 ሰዓት የጠፋውና ጥቂት ተባባሪዎቹን ይዞ አንጃ ፈጥሮ የነበረው ግለሰብ መርሻ ዮሴፍ 3 ግለሰቦችን ይዞ በሹሙ ገዛ ህገወጥ ተግባር በመፈጸም በያባስም አዲስ አበባ የገቡትና በድርጅቱ አባልነት የማይታወቅ የኪራይ ዶክተርን ጨምሮ በተለያዩ ጊዜ ከድርጅቱ ላይ አንጃ ፈጥረው የወጡ የደርግ መንግስትና የውጭ አገር መንግስት አሰላይ ሆነው ኢሃፓን ሲያጠቁና ሲያስተኩ የነበሩ የተሰውት ጓዶች የሰጡትን አደራ የረሱን ለኢትዮጵያ ህዝብና አገራቸው የገቡትን ቃል ኪዳን ለግል ጥቅምና ለስልጣን ጥም የሸጡ አንጃዎችና በ1984 ዓ.ም ወደ አዲስ አበባ ሄደው ፎረም 84ን ፈጥረው ለወያኔ አገልግሎት ሲሰጡ የነበሩ የስልጣን ጥመኞችና ከሃዲዎች የኢህአዴግ ሹም ካድሬዎች ባደረጉት እገዛና አባሎቻቸው በመሉበት አዲስ አበባ ላይ አደረግን ባሉበት ስብሰባ ላይ የፈጸሙት ክህደት ነው። አንጃ ከኢህአፓ ወጥቶ ከደርግ ጋር ኢህአፓ በወቅቱ ያቀረባቸውን በህዝብ ዘንድ ብዙ ድጋፍ የነበራቸው መሰረታዊ ጥያቄዎችን መሬት ላራሹ ጊዜያዊ ህዝባዊ መንግስት ከሁሉም የህብረተሰብ ክፍል ይመስረት፣ ዴሞክራሲ ያለ ገደብ ይፈቀድ፣ የሃይማኖት እኩልነት ይከበር፣ የሴቶች የእኩልነት መብት ይከበር፣ ትምህርት ለሁሉም በእኩልነት ይሰጥ፣ ሴክተር ሪቪው ይነሳ፣ ወዘተ በማለት ትግል በሚያካሄድበት ወቅት ወታደራዊ መንግስት ስልጣን ላይ ይቆይ ያለው በ1969 ዓ.ም የተፈጠረው የመጀመሪያው አንጃ አለኝ ያለውን ጥያቄ ለአባላት ድርጅቱ ልኮ ባለበት ወቅት ከድርጅቱ እውቅና ውጭ የድርጅቱን ደንብ ጥሶ ለውይይት በር በመዝጋት አንጃ ፈጥሮ ተገኘ። ከዚያም ያንጃው ተከታዮች የደርግ አገዛዝ መሳሪያና ካድሬ በመሆን የድርጅቱን መዋቅር አጋለጡ። በድርጅቱ ውስጥ በነበሩበት ወቅት የሚያቆቱን አባላት ስም ዝርዝር የድርጅት ንብረትና ገንዘብ ለአገዛዙ በመስጠትና በማጋለጥ በግድያ ላይም በመሳተፍ በድርጅቱ ላይ ከፍተኛ አደጋ አደረሱ። አባላት እንዲታሰሩ፣ የተለያዩ ሰቆቃዎች እንዲደርስባቸው፣ አገር ጥለው እንዲሰደዱ አስደረጉ። የደርግ ስርዓት ስልጣን ላይ እንዲቆይ ትልቅ ሚና ተጫውተው ኢህአፓና ህዝብ በተፈጸመው እመቃ እንዲዳከሙ በማድረግ በአገር ውስጥ ሲንቀሳቀሱ የነበሩት ገንጣይ አስገንጣይ፣ ሌሎች ጠባብና ዘረኛ ኃይሎች እንዲሁም የቅርብና የሩቅ የውጭ የኢትዮጵያ ጠላቶች እንዲጠናከሩ አስተዋጽኦ አደረጉ። እንደ አጼ ቴዎድሮስ አንድ ጥይት እስከሚቀር ድረስ ኢትዮጵያን እከላከላለሁ ሲል የነበረው የአገሪቱን የምርጥ ጦር መሪዎች ገሎ ጦሩን ያለ መሪ በማስቀረት ከኢትዮጵያ ውጭ ጠላቶች በማበር አገር ጥሎ ወደ ዚምባብዌ የሸሸው ኮሎኔል ያንን ጀግና ኢትዮጵያዊ ትውልድ ገድሎ ስልጣን ላይ እንዲቆይ አደረገ። አገራችን አሁን ላለችበት ሁኔታ መድረስ የየራሳቸው አስተዋጽኦ አለ። የመጀመሪያው አንጃ መሪ ብርሃነ መስቀል ረዳ ከድርጅቱ ተለይቶ በሰሜን ሸዋ የመሬትን አዋጅ ተቃውሞ ከነበረ ፊውዳል ጋር አብሮ ከመስራቱም ሌላ ለአገዛዞች ሰጥቶ በ120 ገጾች ድርጅቱን የሚያወግዝ ጽሑፍ አቅርቦ ነበር። በወቅቱ የቴሌቪዥን መምሪያ ኃላፊ በነበረው ግለሰብ አማካኝነት በሶስት ገጽ አጥሮ ለፋሽስቱ መንግስቱ ኃይለ ማርያም እንዲቀርብ ተደርጎ ነበር። ፋሽስቱ ግን ገደለው። የነበሩበትን ድርጅት ክዶ ለስልጣን መስገብገብና ከጠላት ጋር ማበር ውጤቱ ይህ ነበር። አንጃ በኢትዮጵያ ህዝባዊ አብዮታዊ ሰራዊት ውስጥ በኢትዮጵያ ህዝባዊ አብዮታዊ ሰራዊት በኢህአሰ ውስጥ አንጃ የተፈጠረው ባቲምባ ነበር። ይህ አንጃ በእነ ተስፋዬ መኮንን የተመራ የጥቂት ግለሰቦች ቡድን ድርጅቱን ክዶ ከደርግ በተደረገለት እርዳታ ማሌሪድ ማርክሲስት ሌኒኒስት ሪቮሉሽነሪ ድርጅት የሚል ድርጅት መስርቶ ከደርግና በወቅቱ ከደርግ ጋር ከወገኑት መይሶን፣ ወዝሊቅ፣ ሰደድና ኢጫት ጋር በመሆን በኢህአፓና ለውጥ ፈላጊው የህዝብ ክፍሎች ላይ የዘመተ ነበር። ሁለተኛው በ1971 ዓ.ም የተፈጠረው የተሰጠውን የሰራዊት ግዳጅ ወደ ጎን በመተው መደረግ የማይገባቸውን ስብሰባዎች በማካሄድ በድርጅቱ አመራር አባላት ላይ እርምጃ ለመውሰድ ሲያሴር የተገኘ ከመሆኑም በላይ ሰራዊቱ እንዲበታተን ለማድረግ ከፍተኛ ጥረት አድርጓል። በሰራዊቱ ውስጥ አንጃ እንዲፈጠር ዋናውን ሚና ሲጫወቱ የነበሩት የደርግና የወያኔ ሰላዮች መሆናቸው መጨረሻ ላይ በወሰዱት ትምህርታቸው ታውቋል። የደርግ ሰላዮች የነበሩት ወደ አዲስ አበባ ተመልሰው ስልጣን ላይ ተቀምጠው አገዛዙን አገልግለዋል። በመጨረሻም የወያኔ ሰላዮች የነበሩትን ኢህዴን የኢትዮጵያ ዴሞክራሲያዊ ንቅናቄ የሚባል ድርጅት በማቋቋም የኢትዮጵያን ህዝብ ልብ ለማግኘት ኢትዮጵያዊ አጀንዳ ያለው ድርጅት መስሎ በመቅረብ ሙሉ በሙሉ በወያኔ ትዕዛዝ እየተመራ ኢትዮጵያን አደጋ ላይ ጣለ። ሲመራ የነበረውም በነ በረከት ስምኦን በታምራት ላይኔና በመሳሰሉት ነበር። ዋና ዓላማውም የኢህአፓው ኪሎች እኛንን በማለት ህዝብን ማወናበር ነበር። የሰሩት ጥፋቶችም ብዙ ናቸው። ከወያኔ ጋር በማበር አገር ከፋፋ የሆነውን የወያኔ ህገ መንግስት ተግባራዊ እንዲሆን፣ የዘር የቋንቋ ፌዴራሊዝምን በአገሪቱ ላይ ተፈጻሚ እንዲሆን በማድረግ በመለስ ዜናዊ ትዕዛዝ ወደ ብአዴን ብሔረ አማራ ዴሞክራሲያዊ ንቅናቄ በመለወጥ በአማራ ወገኖቻችን ላይ ግድያ፣ እስራት፣ ማፈናቀል፣ የኢኮኖሚ ዝርፊያ፣ በአጠቃላይም በፖለቲካ በኢኮኖሚና በማህበራዊ ዘርፎች በኩል ከፍተኛ በደል ፈጽመዋል። አንጃ ከወያኔ ጋር ለመስራት ያደረገው ያላሰለሰ ጥረት። በረከት ስምኦን የተባለው የዚህ ቡድን አባል በአማራ ህዝብ ላይ ሲፈጽም ከነበረው ግፍ ሌላ በደቡብ የአገራችን ልዩ ልዩ ክፍሎች ለመፍታቸው የሚታገሉትን ህዝብ ድምጽ ለማስገዛት ጦር አዘምቷል። ለምሳሌ በ1992 ዓመተ ምህረት በሀዲያ ዞን በተደረገ የተወካዮችና የክልል ምክር ቤቶች ምርጫ ወቅት ህዝቡ የተቃዋሚ ድርጅት አባላትን በመምረጡ በ1993 ዓመተ ምህረት የዞንና የወረዳ ምክር ቤት አባላት ምርጫ ከመካሄዱ በፊት በዞኑ ውስጥ ባሉ ቀበሌዎችና ወረዳዎች ብዛት የጦር ሰራዊት በመመደብ የተወካዮችና የክልል ምክር ቤቶች ምርጫ በተካሄደበት ወቅት ትግል ያካሄዱ በነበሩ ታጋዮችና ተከታዮቻቸው ላይ እስር፣ ማፈናቀል፣ በሴቶችና ልጃገረዶች ላይ ወሲባዊ ጥቃት በማድረስ እንዲሁም ህዝቡን በማስፈራራት የስነ ልቦና ሽብር በመፈጸም እስከ 1997 ዓመተ ምህረት ምርጫ ለማካሄድ ጥቂት ወራት እስከሚቀር ድረስ ለአራት ዓመታት ቆይቶ ከላይ በተጠቀሰው ግለሰብ በጎ ፈቃድ ከዞኑ እንዲነሳ ተደርጓል። ይህ ቡድን በህዝብና በአገር ከፈጸመው ወንጀል ሌላ ኢህአፓን ለማጥቃት በከፍተኛ ደረጃ ተንቀሳቅሷል። የወያኔ ኢህአዴግ አገዛዝ በጠቅላይ ሚኒስትሩ ጽህፈት ቤት ባቋቋመው የኢህአፓን እንቅስቃሴ በሚከታተለው ኮሚቴ ውስጥ አባል በመሆን ከሰሜን አሜሪካ ከበደ ደስታና ብስራት መኩሪያ የተባሉ የኢህአፓን አባላት በገንዘብ በመግዛት ፎረም 84 የተባለውን ቡድን በማቋቋም በኢህአፓ ላይ ጥቃት በመፈጸም ቢሞከርም ኢህአፓና አባላቱ ባደረጉት ጥንቃቄ በነበረበት ትግል ይህን የስልጣን ፈላጊ አጨብጫቢና ቀጥረኛ ቡድን ከጥቅም ውጭ እንዲሆን አድርገዋል። ጥቂቶች ግን ለወያኔ ታማኝ ሆነው በመገኘታቸው ለስልጣን በቅተው በአገራችንና በህዝባችን ላይ ከወያኔ ጋር በመሻረክ ትልቅ ወንጀል ፈጽመዋል። የጊዜ ጉዳይ ነው እንጂ የኢትዮጵያ ህዝብ የስልጣን ባለቤት ሲሆን መጠየቃቸው አይቀርም። ይህ በበረከትና በወያኔ የደህንነት ኃላፊ ጌታቸው አሰፋ ጋር በመሆን በኢህአፓ ውስጥ ሶስተኛ አንጃ ለመፍጠር በድርጅት ውስጥ በነበሩ ቅጥረኞቻቸው በኩል ብዙ ጥረት አድርገዋል። ኢህአፓ ወያኔን ይቅርታ ጠይቆና አፊዳቪት ፈርሞ አገር ውስጥ መግባት አለበት የሚለውን ሐሳብ የሚያነሱ ግለሰቦች በድርጅቱ ከፍተኛ አመራር ኮሚቴ ደረጃ በመፈጠራቸው ይህ ጉዳይ ለአባላት ወርዶ ውይይት በአባላት ተደርጎ ያነሱት ሐሳብ ውድቅ ተደርጓል። በአባላት ሐሳባቸው ውድቅ የሆነበት ምክንያት የኢትዮጵያና የህዝቧ ቁርጠኛ ጠላት የሆነው ወንጀለኛውንና ከሃዲው ወያኔ ከተፈጠረበት ጊዜ ጀምሮ ለኢትዮጵያና ለህዝቧ ጥቅም የቆመው ኢህአፓ ይቅርታ መጠየቅ የለበትም፣ ይህ የሽንፈትና የተንበረካካይነት ሐሳብ ነው በማለት ነው። ግለሰቦቹ የአመራር ኮሚቴ ውስጥ ከሚያነሱት ጥያቄ ሊቆጠቡ ባለመቻላቸው ጉዳዩ ለአባላት እንደገና ቀርቦ አስቸኳይ የድርጅቱ ልዩ ጠቅላላ ጉባኤ ተካሂዶ ለጉዳዩ እልባት እንዲሰጥ በተወሰነው መሰረት በጥቅምት ወር 1998 ዓ.ም ተመረጠ። የድርጅቱ ጉባኤ በሚካሄድበት ወቅት መፍትሄ እንዲገኝ ያቀረቡትን ጥያቄዎች ሳያቀርቡ ያንጃው መሪ መርሻ ዮሴፍ በውድቅት ሌሊት ከነበረበት ሆቴል ሲጠፋ የቀሩት ጥቂቶችም በጉባኤ ላይ ቀርበው ሐሳባቸውን ሳያቀርቡ የድርጅቱን ደንብ ጥሰው ስብሰባውን ረግጠው ወጥተዋል። ከዚያም ኢህአፓ ዴሞክራሲያዊ በማለት በድርጅቱ ላይ ተለጣፊ አቋቁመው ኢህአፓንና ኢትዮጵያን ለመጉዳት ከሚሰሩ ሬዲዮ ጣቢያዎች ጋር በመቅረብ በድርጅቱ ላይ ዘምተዋል። ብዙ ሳይቆዩም ተከፋፈሉ። አንዴ ኢህአፓ ትንሣኤ፣ ሌላ ጊዜ ኢህአፓ አንድነት በማለት ህዝብን ለማወናበድ ሞከሩ። የትም መድረስ አልቻሉም። ከበረከት ስምኦንና ከወያኔ ደህንነት ኃላፊ ጌታቸው አሰፋ ጋር ግንኙነት ፈጥረው ከወያኔ ጋር ለመስራት ጥያቄ ቢያቀርቡም መለስ ዜናዊ አይረቡን በማለት ሊቀበላቸው ፈቃደኛ ባለመሆኑ ባየር ላይ ቀሩ። ከዚያም ከድርጅት ወደ ድርጅት በመዝለል ሸንጎ የሚባለውን ድርጅት መስርተው ከወያኔ ጋር ያለምንም ቅድመ ሁኔታ ለመስራት የጣሩ ጉዶች ነበሩ። ይህን ያፓ ዲሞክራሲያዊ በሚል ስም ህዝብን ሲያወናብር የነበረውን አንጃ ሎጎ አርማ ህጋዊ ሰውነትና በዋሽንግተን ጽፈት ቤት ያለው እውነተኛ ያፓ ለፍርድ ቤት ከሶ ከህገወጥ ድርጊታቸው አስቆሟቸዋል። የካዲ የስልጣን ፈላጊና ሰረኛ የጥቂቶች ጥርቅም ሸንጎ በሚባል ድርጅት ዙሪያ በሚሽከረከሩበት ወቅት ነው ያሁኑ ጠቅላይ ሚኒስትር ተብዬ የወያኔሹም ዋሽንግተን ዲሲ በመጣበት ጊዜ ጠቅላይ ሚኒስትሩን አገኘው ያለውን ከ12 ዓመት በፊት ከድርጅቱ ከወጣው አንጃመሪ ጋር በመመሳጠር በይሃባስም አገር ቤት እንዲገባ ሁኔታዎችን አመቻችቶ የጋበዘው። ለ28 ዓመታት የወያኔ ኢህአዴግ አገልጋይ በመሆን የስለላ ተቋሙ ኢንሳ የኢንፎርሜሽን መረብ ደህንነት ኤጀንሲ ከፍተኛ ባለስልጣን ሆኖ የብዙ ኢትዮጵያውያንን ስልክና ኢሜል በመጥለፍ ከፍተኛ ሰቆቃ እንዲፈጸም ባደረገው 280 የሬዲዮ ጣቢያዎች፣ ቴሌቪዥን ጣቢያዎች፣ ድረገጾች፣ ሌሎች ብዙ መገናኛዎችን የኢትዮጵያ ህዝብ እንዳይጠቀም በመጥለፍና በመዝጋት ትልቅ ሚና በነበረው በአሁን ወቅት የአሜሪካና የምዕራባውያን የሳውዲ አረቢያ የካታር የአረብ ኤሚሬትስ ጥቅም ለማስጠበቅ በቆመው ባብይ አገዛዝ ስር አገሪቱና ህዝቧ ለሀገርና ለውጭ ጠላቶች ተጋልጠው በሚገኙበት በጽንፈኞችና በአገዛዙ የጸጥታ ኃይሎች ድጋፍ በወገኖቻችን ላይ ግድያና ጭፍጨፋ በግፍ በሚፈጸምበት በሀገራችን ታሪክ ታይቶና ተፈጽሞ የማይታወቅ ወገን በወገን የማያደርገውን ሰው ገድሎ አስከሬን መንገድ ለመንገድ በሞተር ብስክሌት በሚጎተትበት በግፍ የተገደሉ ዜጎቻችን አስከሬን በተወለዱበት አካባቢ አይቀበርም፣ ሌላ ቦታ መውሰድ አይቻልም፣ ለጅብ ነው መሰጠት ያለበት በሚባልበት ሰው እግሩ ወደ ላይ አንገት ወደ ታች ተደርጎ ተሰቅሎ በሚገደልበት ለዘመናት ያፈሩት ሀብትና ንብረት በሚወድምበት በእምነት ተቋማት ላይ ቃጠሎ በሚፈጸምበት በሚሊዮኖች የሚቆጠሩ ዜጎቻችን ብዙ ዘመን ከኖሩበት ቀይ በሚፈናቀሉበት በዜጎቻችን ግድያ ጭፍጨፋና ሌሎች ወንጀል በፈጸሙ ግለሰቦች ላይ እርምጃ በማይወሰድበት ፍትህ ህግና ህግ በላይነት በሌለበት የሥርዓቱ አፋኝና ሌሎች የሽብር ህጎች ባልተነሱበት የሰውን የመናገር መብት የሚከለክል ረቂቅ አዋጅ እየተዘጋጀ በሚገኝበት ኢህአዴግ የተባለው የገፈኞች ስብስብ ድርጅት አመራር ላይ ያሉ ግለሰቦች ላይ ለውጥ ሳያደርግ ግፉን ለመቀጠልና የለመዱበትን ወንብድናና ወንጀል በህዝብና በአገር ላይ ለማካሄድ የብልጽግና ፓርቲ መሰረትን ብለው የስም ለውጥ ብቻ በማድረግ የኢትዮጵያን ህዝብ ለስልጣን የሚያበቃውን የሽግግር መንግስት ጥያቄ እንቢ ተብሎ ባለበት ለ28 ዓመታት ሙሉ በውሸት ስልጣን ላይ ለመቆየት የተጠቀሙበትን የቧልት ምርጫ ለማካሄድ ዝግጅት በሚካሄድበት ኢኮኖሚ ወድቆ የህዝቡ የኑሮ ሁኔታ እጅግ አስቸጋሪ በሆነበት ለሀገር እድገትና ስልጣኔ በሁሉም መልኩ ወሳኝ ሚና የሚጫወተው ትምህርት ክህሎትና ዕውቀት ያላቸው ዜጎች እንዳይመረቱ የትምህርት ሁኔታ ከድጡ ወደ ማጡ እንዲሆን የትምህርት ፖሊሲ ቀረጻ ባለሙያዎችን አግሎ በወያኔ ኢህአዴግ ካድሬዎችና ኢትዮጵያን ጥገኛቸው ለማድረግ በሚፈልጉ የውጭ ኃይሎች ሆን ተብሎ አገርን ለመጉዳት በእቅድ በሚሰራበት ዜጎች በአገራቸው የጤና አገልግሎትና መድኃኒት ሊያገኙ በማይችሉበት ከቦታ ቦታ ዝውውርና እንቅስቃሴ በተገደበበት የሲቪክና የሙያ ማህበራት በነጻነት የመደራጀት መብታቸው በተነፈገበት የመምህራንና የተማሪዎች የአካዳሚክ ነጻነት በተከለከለበት በተለያዩ በአገሪቱ ባሉ ዩኒቨርሲቲዎች ዘርን መሰረት ያደረገ ግድያ በሚካሄድበት በዩኒቨርሲቲዎቹ ትምህርትና ሌሎች አገልግሎቶች በማይሰጥበት ኢትዮጵያን ታሪክ አልባ ለማድረግ ወጣቱ የአገሪቱን ታሪክ እንዳያውቅ በተረኞች የአገሪቱ ታሪክ ሆን ተብሎ በሚደለዝበትና የውሸት ታሪክ በሚዘጋጅበት በአሁን ወቅት ይህ በአገርና በህዝብ ላይ የሚፈጸመው ግፍና ወንጀል ከቁም ነገር ውስጥ ያላስገባው የኢህአፓን ስም ሰርቆ ወደ አዲስ አበባ የገባው ያንጃ ቡድን በቧልት ምርጫ አሳተፋለሁ በማለት ተረኞች የኢትዮጵያን ህዝብ እንዲያጠቁ የበኩላቸውን የተላላኪነት ሚና ለመወጣት በመቅበዝበዝ ላይ ናቸው። ይህ አንጃ በኢህአፓ ታሪክ የማይታወቀውን የድርጅቱ የበላይ ጠባቂ መሪ ሊቀመንበር የሚሉ ርዕሶችን ለመያዝ ያላቸውን ፍላጎትና የስልጣን ስግብግብነት አሳይተዋል። ኢትዮጵያ ህዝብ ማወቅ ያለበት በኢህአፓ ውስጥ ዋና ጸሐፊ ሆኖ ለተወሰኑ ዓመታት ሲያገለግል የነበረው ግለሰብ ብርሃነ መስቀል ረዳ ከድርጅቱ የጋራ ውሳኔዎች በግሉ ኃላፊነት ሳይሰጠው የተለያዩ ጉዳዮችን ሲፈጽም ከተገኘበት ወቅት ጀምሮ ኢህአፓ ቢያንስ ለ43 ዓመታት የሚመራው በከፍተኛ አመራር ኮሚቴ ነው። ድርጅቱ ሊቀመንበር የለውም። ይህ አሰራር በድርጅት ውስጥ አምባገነኖችና ተክለሰውነት ፈላጊዎች እንዳይፈጠሩ ጠቅሞታል። በድርጅት ውስጥ በየጊዜው የተፈጠሩ አንጃዎች በሙሉ ድርጅቱ ሊቀመንበር ይኖረው ይሉ ነበር። ዓላማቸው ተክለሰውነት ለመገንባትና የድርጅቱ ሊቀመንበር ነኝ በሚል ጉራ ለጠላት ራሳቸውን ለመሸጥና ያንስም በመያዛቸው ከጥፋታቸው የሚያመልጡ መስሏቸው ነው። ያ ደግሞ በአንጃው መሪ በኩል በተግባር ታይቷል። በቅርቡ የአንጃው ሊቀመንበር የተባለው አጭበርባሪ ጳውሎስ ሶርሳ በኢህአፓ ውስጥ ሰርጎ የገባ የደርግ ሰላይ ነበር። በስምሪቱም ብዙ የድርጅቱን አባላት በሻሸመኔ፣ በወላይታና በሌሎች ቦታዎች ያስፈጀ አረመኔ ነው። በደቡቡ የሀገራችን ክፍል ድርጅቱ የወታደር ጦር ሰፈር ለመመስረት እንቅስቃሴ በሚያካሂድበት ወቅት የአካባቢው ሰው በመሆኑ ለድርጅቱ ሥራ በተንቀሳቀሰባቸው ቦታዎች ሁሉ ድርጅቱን ለአደጋ የጣለ ነው። በ1984 ዓ.ም ተመረተ የተመሰረተው ፎረም 84 ቡድን ውስጥ አባል በመሆን ጸረ ህዝቡን ወያኔ አገልግሏል። ይህን የህዝብና ሀገር ጠላት የሆነን ግለሰብ ኢትዮጵያውያን ማወቅ ይኖርባቸዋል። ከማህበራዊ ግንኙነቶች ማራቅ፣ ማጋለጥና በህዝብ ልጆች ላይ ላደረሰው የግድያ ወንጀል ተባባሪነት እጁን እንዲያገኝ ማድረግ ያስፈልጋል። በሱ ቤት የፈጸመው ወንጀል የሚደበቅና የማይታወቅ መስሎታል። ከህዝብና ከኢህአፓ እይታ የሚሰወር ምንም የለም። ያንጃው የበላይ ጠባቂ የተባለችው ቆንጅት ብርሃን የኢህአፓ አባላትንና ከጎኑ የነበረውን ህዝብ የገደሉትን ሁሉ ደርግን፣ ወያኔን፣ መይሶንን፣ ገዳይ ካድሬዎችንና ሌሎችንም ይቅርታ በመጠየቅ ኢህአፓን ተጠያቂ አድርጋለች። ኢህአፓ አባል ባልነበረበት ሸንጎ የተባለ ድርጅት ውስጥም አባል ሆኖ ሰርቷል በማለት ዋሽታለች። በአንጃው የተፈጠረው ሸንጎ ለወያኔ አገልግሎት ለመስጠት ያለ ቅድመ ሁኔታ አገር ቤት ለመግባት ይፈልግ የነበረ የአስመሳዮችና የስልጣን ጥመኞች ጥርቅም እንጂ የትግል ድርጅት አልነበረም። ታጋይ ያልነበረ ድርጅትን ታጋይ ነበር በማለት ህዝብን አታላለች። ባልነበረችበት ጉዳይ ለስልጣን ብላ የአንጃን የውሸት ተልእኮ ፈጻሚና ተባባሪ ሆና ተገኝታለች፣ አንጃም ሆናለች። በህዝብ ልትርቅና ልትጋለጥ የሚገባት ናት። በዋሽንግተን ዲሲ የሚገኘው የእሳት ክፍል የኢህአፓ ከፍተኛ አመራር ኮሚቴ አባላትን ከብዙ ዓመታት በፊት በጣቢያው የሰጡትን ቃለ መጠይቅ መላልሶ በሚያቀርብበት በአዲስ አበባ የሚገኘው የእሳት የመክሊት ፕሮግራም አዘጋጅ ጋዜጠኛ የኢህአፓ መሪ ብሎ ለጋበዛት ያንጃ መሪ ኢህአፓ አሲምባ ሲገባ የመከረው የት ነበር የሚል ጥያቄ አቅርቦ ነበር። መልሷ ኢህአፓ አሲምባ ሲገባ ውጭ አገር ነበረ የሚል ነው። በፍጹም ስህተት ነው። አሲምባ የገባው የኢትዮጵያ ህዝባዊ አብዮታዊ ሰራዊት ነው። የተመሰረተውም በ1964 ዓ.ም ተመረተ በሚያዝያ ወር በጀርመን በርሊን ከተማ ለሀገራቸው ኢትዮጵያና ለህዝቧ ቀና የሆኑ ለውጥ ፈላጊዎች የሆኑ ኢትዮጵያውያን ከኢትዮጵያ፣ ከአውሮፓ፣ ከሰሜን አሜሪካ፣ ከአፍሪካና ከሌሎች የዓለም ክፍሎች ተሰባስበው በመሰረቱት የኢትዮጵያ ህዝብ አንድነት ድርጅት ኢህአድ ስር ነው። ኢህአፓ አሲምባ አልገባም፣ ውጭም አልነበረም። አብዮትና ቀይ ባንዲራ በመባል ከሚታወቁ አብዮታዊ ክፍሎች ከኢህአድ ጋር ብዙ ውይይት ከተደረገና ስምምነት ከተደረሰበት በኋላ ውህደት አድርገው ነሐሴ 26 ቀን 1967 ዓ.ም ተመረተ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓን መሰረቱ። የፓርቲው ምስረታና ፕሮግራሙ በአማርኛ፣ በኦሮምኛ፣ በትግርኛ እንዲሁም በእንግሊዝኛ ለህዝብ ይፋ ተደርጓል። ሰራዊቱ ግን ኢህአሰ የሚለውን ምህጻረ ቃል ይዞ ኢህአፓ ከተመሰረተ በኋላ ከድርጅቱ ስር ቆይቷል። ጠያቂውም ሆነ የኢህአፓ መሪ ተብዬ አንጃዋ ይህን አያውቁም። በመሆኑም ስህተት መረጃ በመስጠት ሰው አሳስተዋል። ኢህአፓ አእላፍ አባላት የነበሩበት ዛሬም ያሉበት ድርጅት ነውና ማንም አንጃና ውሸት አሰራጭ ጋዜጠኛ ነኝ ባይ ግለሰብ ታሪኩን የሚደልዝበት አይደለም። ኢህአፓን ለቀቅ አርጉና ለቆማችሁበት ስልጣን ከተረኞቹ የህዝብ ጠላቶች ጋር ተሞዳሞዱ። በአጠቃላይ የሹሙን እግር ልሶ አገር ቤት ገብቶ በኢህአፓ ስም የሚነግደው አንጃ ከዚህ በፊት ወያኔን ይቅርታ በመጠየቅና ደብዳቤ በመጻፍ አገር ቤት ለመግባት ሲለምን የነበረ በመሆኑ ከአገዛዙ ጋር በማበር የኢህአፓን ስም ሰርቀው ቢጠቀሙም ከዚህ በፊት ላደረጉትም ሆነ አሁን በማድረግ ላይ ለሚገኙት ወንጀል ከተጠያቂነት ሊድኑ አይችሉም። አይነጋ መስሏት እንደተባለው ተደብቆና ተረስቶ ተሸፋፍኖ የሚቀር ነገር የለም። ህዝብም የጠላት መሳሪያና ተባባሪ በመሆናቸው ማንነታቸውን አውቆና ተረድቶ ተገቢውን ቅጣትና ፍርድ እንደሚሰጣቸው ምንም ጥርጥር የለውም ሲሉ ሳሙኤል ዳዊት ከወላይታ ሶዶ መልክታቸውን አጠቃለዋል። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይተካለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
የኪራይ ዶክተሮች ምን አይነት ዘመን ነው? ዘመነ ብሳና የሚከራይ ዶክተር ልክ እንደ መኪና እዲያ የሰው ስም አልብሶ ውሻ አዝሎ አሻጋሪ ምን አይነት ግዜ ነው? ግዜ አሳፋሪ ካስራመ ዘቢት የነከሰኝ ውሻ ንሳ ሳይገባ ለጣለው ጠባሳ ለክህደቱ መርሻ ሁለት ምርኩዝ ይዞ ዶክተር ተከራይቶ ገብቷል መናገሻ። ያኔ እኩል ሌሊት ያመለጠኝ ጠፎ ገባ ወለ ሸገር ፈጣሪውን ክዶ አዲስ ጌታ አግኝቶ ሆኖም ቦቢ ቁስል ስላለበት ከመቀመጫው ላይ አይስ አዝነት እንደ ልቡም አይጦ እንዳሻው ይወርቅ ወጥቶ ባደባባይ እኮ መቼም በበላበት አይደል ውሻው ሏዳሪ ጭራውን ቆልፎ አንገድ ደፍቶ ኗሪ የድመትን ያህል ስለሌለው ድፍረት በሾከና ሊያድር ታስሮ በሰንሰለት ከነማናን ሼ በተባለው ጉዞ በዶክተሩ ታዝሎ ሁለት ምርኩስ ይዞ ይሉንታማ አውቀው ሀፍረት አልባ ውሻ ሙሉ ጌታ አግኝቶ ተደመርኩኝ አረ ገባ መናገሻ። ምን አይነት ድምር ነው ግራ የተጋባ ፍየልን ከነብር አይጥን ከድመት ደስኩሮ የሚያጋባ የምንጫው ባላባት የቁንጭራው ጌቶች የገጀራው አዛዥ አንጃና በታኞች አመጣም ካኝና የክራይ ዶክተሮች ዘመና ጨላሚ ዘረኛ አውሬዎች በተራ ከሚቀመጡባት ቦሌ አየር ማረፊያ ከምታብረው ወንበር የዛሬ 10 ዓመት የነከሰኝ ውሻ አየው በሙሉ አይኔ ተደመርኩኝ ብሎ ቁጭ ብሎ ሲናገር ምን አይነት ዘመን ነው? ዘመነ ብሳና የሚከራይ ዶክተር ልክ እንደ መኪና የሰው ስም አልብሶ ውሻ አዝሎ አሻጋሪ ምን አይነት ግዜ ነው? የግዜ አሳፋሪ የኪራይ ዶክተሮች
ያደግብሽ ብዙ ያየሁሽ